ትውልዴ አዲስ አበባ ከተማ ውስጥ ነው። የመጀመሪያ ደረጃ ትምህርቴንም ሁለተኛ ደረጃ ትምህርቴንም ያጠናቀቅኩት እዛው ነው። መጨረሻም በቀዳማ ሻፊ ዩኒቨርሲቲ ገብቼ የመጀመሪያ ዲግሪን ወጥቻለሁ። ወደ ስራ አለም ከገባሁ በኋላ በቀጥታ የአገርና ደህንነት ጥበቃ ሚኒስቴር ተብሎ የሚጠራው መስሪያ ቤት ውስጥ ነው የገባሁት። ከዩኒቨርሲቲ ከጨረስኩ በኋላ
ምን አጠኑ? ዩኒቨርሲቲ
ፖለቲካል ሳይንስ ነበር።
እንደው ለስራው ምን ያህል ረዳ ለማለት ነው ይገናኛለች?
ወደዛ ከሄድኩ በኋላ ያው የገባሁበት ሙያ አዲስ ስለነበረ ተከታታይ ስልጠናዎችን በሀገር ውስጥም በውጭ ሀገርም ወስጃለሁ። የተመደብኩበትን ብዙ ጊዜም ስራዬን የሚያጠፋሁት በደህንነቱ የጥናት ምርምርና ማዕከል ውስጥ በጥናት ኤክስፐርትነት ነው የሰራሁት። ከጀማሪ ኤክስፐርትነት እስከ ሲኒየር ኤክስፐርትነት ድረስ ሰርቻለሁ። በኋላም የመረጃ ማመዛዘኛና ማከፋፈያ መምሪያን በመምሪያ ኃላፊነት ደረጃ አቋቁሜ ሰርቻለሁ። በመጨረሻም ላይ የሚኒስትሩ ስትራቴጂክ ኢንቴሊጀንስ ጉዳዮች የቅርብ ረዳትና የአገልፍ ጉዳይ ሚኒስቴር የጽህፈት ቤት ኃላፊ ሆኜ አገልግያለሁ። የስራ ዕድል በፈጠረልኝ አመቺ ሁኔታ ከተለያዩ የጎረቤት ሀገሮች ጋር ከተለያዩ የዓለም ክፍል ጋራ በሚያገናኙ ዲፕሎማቲክ ስራዎችም ላይ እንደዚሁ በመካፈል ሰርቻለሁ። የኢትዮጵያን ችግር በሰላም ለመፍታት በተደረገ ጥናት ውስጥ በስውር የዲፕሎማሲ ኮንታክትም ሆነ በኦፊሻል ደረጃ የኢትዮጵያ ዴሌጌሽን አባል በመሆን ሰርቻለሁ እና ስራዎቼ በብዛት የሚመስሉ ነበር።
ወዴት ሄዱ? ወደ በዚህ ተግባር
በብዙ ቦታ ይያሉ። አፍሪካ ውስጥም፣ አውሮፓም፣ ወደ አሜሪካም እስከ ካርተር ሴንተር አትላንታ ለሚደረገው ግንኙነት ላይ ሁሉ አባልነት ተገኝቻለሁ።
ከኢትዮጵያ መቼና ለምን ወጡ?
ከኢትዮጵያ የወጣሁት አሁን ያለው መንግስት ስልጣን ከመያዙ አንድ ሁለት ሶስት ወር በፊት ነው።
ከጠቅላይ ሚኒስትር አብይ አስተዳደር በፊት የነበረውን ወይም በኢህአደግ ማለት ሆኖ
ኢህአደግ ስልጣን ከመያዙ ሁለት ሶስት ወር በፊት ነው።
አሁን ያለው ሲሉ አሁን እንግዲህ ዶክተር አብይ የሚመሩት አስተዳደር ነው በኢትዮጵያ የሚታወቀው ብዬ ነው። እሺ፣
የዶክተር አብይን እኔ ያው የኢህአዴግ ኤክስቴንሽን አድርጌ ስለማል።
እሺ።
በስራ ምክንያት ነው የመጣሁት። ወደ ካናዳ አሳይድ የሚል ነው የመጣሁት ኢትዮጵያ ኤምባሲ ውስጥ። በዛ ውስጥ ያለው ያው የመንግስት ለውጥ ስለመጣ እንግዲህ እስካሁን በስደት እዚሁ ቆይቻለሁ።
መልካም። የሙያ ልምዶ በተለይም ደግሞ ጥናትና ምርምር ስራዎች የሰሩባቸው የደህንነት ጉዳዮች ብዙ ሊያወያዩ የሚችሉ ናቸው። እርሶ በሰሩበት የወታደራዊ መንግስት ስርዓት ውስጥ የነበረውን በመመልከት ብንጀምር፣ የደህንነት ስራ እንግዲህ መረጃ መሰብሰብን የስለላ ምንለውን በተራ አነጋገር ይመለከታልምና ለሀገር ሲሆንና ሙለ ስርዓቱ ደህንነት ሲደረግ የተለያዩ አይነት ገጽታዎች እንደሚኖሩት መገመት ይቻላል። እስኪ ፈታፈታ አድርገው እርሱን በሚያስረዱበት እንደርደር።
አንድ ነገር መቼም ግልጽ መሆን ያለበት የደህንነት ስራ በየትኛውም ስርዓት ውስጥ ቢሆን በየትኛውም ሀገር ውስጥ ቢሆን አለ ደህንነት ምንም አይነት አመራር መስጠት የሚቻልበት ሁኔታ የለም። ሁሉም ነገር የሚወሰነው በመረጃ ላይ ነው። መረጃ ደግሞ ሁለት ገጽታ ነው ያለው። አንዱ ገጽታ ጠላት ስለ አንተ ለማወቅ የሚፈልጋቸውን ነገሮች ሁሉ የምትሰውርበት፣ ጠላት ስለ አንተ አንዳችን ነገር እንዳያገኝ የምትከላከልበት አንዱ ዘርፍ ነው። ሁለተኛው ዘርፍ ደግሞ አንተ ስለ ጠላትህ አስቀድሞ ስለሚያደርገው ዝግጅት፣ በአንተ ላይ ስላለው የታርጌት አመራረጥ ሊወስድ ስለሚገባው እርምጃዎች ሁሉ ማወቅ የምትችልበትን ደግሞ ሁኔታ ፈጥረህ ጠላትህ አስቀድሞ እርምጃ ከመውሰዱ በፊት የጠላትህን ዓላማ የምታኮላሽበት ዘርፍ ነው። እነዚህ ሁለቶቹ ፒላሮች ናቸው ለአንድ የኢንቴሊጀንስ ተቋም እጅግ በጣም ወሳኝ የሆኑት። በዚህ ረገድ በአንድ አስፔክቱ በውስጥ ያለውን የሀገርህን ሁኔታ ተጠቅመው ሊያጠቁህ የሚፈልጉትን የጠላት ኃይሎች አስቀድመ ሰረድተህ ያንን ሁኔታ እድሉ እንዳይኖራቸው የመከላከል ተግባር ትፈጽማለህ። በሌላ በኩል ደግሞ ጠላትን ፓራላይዝ ለማድረግና ያቀደውና የሚመኘው ነገር ተፈጻሚ እንዳይሆን እዛው ባለበት ሁኔታ ላይ አቦርት የምታደርግበት እንትን ነው።
ማክሸፍ ማለት ነው።
ኢንተርናሊ የሚሰራው የዚህ ካውንተር ኢንተሊጀንሱ ብራንች የውስጡን ሁኔታ የሚመለከተው ነው። በውጭ ደግሞ ፖዘቲቭ ኢንተሊጀንስ የምትለው በተለያየ ሽፋን ካቨር ወደ ጠላት ሀገሮች ሄዶ በጠላት ማዕከል ውስጥ በመቀመጥ ይሄን ያልኩትን ተግባር የሚፈጽምበት ሁኔታ ነው እና እነዚህ ሁለቶቹ ነገሮች በየትኛውም ስርዓት በየትኛውም ሀገር ላይ የሚጠቀሙባቸው ቋሚ የሆኑ ሁኔታዎች ናቸው እና የኢትዮጵያ የደህንነት ሚኒስትር እነዚህን ነገሮች ያከናውን ይቆያል።
እንደው በዛውን ቀጥል እስቲ አቶ ጌታቸው፣ ስለ ደህንነት መስሪያ ቤቶ ስለ ቀድሞ መስሪያ ቤቶ ተራር ነው የሚገልጡልንና አንድ ግን እንደው ማንሳት የሚያስፈልግ የሚመስለኝ ደህንነት ሲባል በአሉታዊ ነው ሰው የሚያቀው
በፍርሃት በስጋት ጭምር ነው
ተቆቃ አፍራሽ ስም ነው ያሉ ጆሮ መጥባት ምናምን የመሳሰለ ይሄንን የሚያፈር እርግጠኛ ነኝ አላማው ድብደባ አይደለም ወይም ሰቆቃ አይደለም። ግን መልካም መልካም ነገር ገጽታውን ማንሳት ይቻላል በዛው በጀመሩት አካሄድ ነው ስለመስራይ ቤቱ
ይቻላል። እንግዲህ ምን ነው መሰለ ትልቁ ነገር አንድ ህብረተሰብ ለመረጃ የሚኖረው ግንዛቤ ከደረሰበት የእድገት ደረጃ አኳያ የሚመነጭ ይመስለኛል። እድሉን አግኝቼ ወደ ውጭ በማይበት ሰዓት ላይ እያንዳንዱ እዛ ሀገር ዜጋ መረጃ የመስጠትን መረጃን ሰምቶና አዳምጦ ደግሞ አስፈላጊውን ጥንቃቄ የመውሰድን በጣም በጣም ከፍ ባለ ሁለት በደህንነት ውስጥ የሚሰሩ ሰዎችንም የሚኖረው አክብሮት ለነሱ የሚሰጠው ድጋፍ ሁሉ በአንድ በኩል አለ። በእኛ በኩል ግን ስንመጣ ቅድም እንዳልከው ጆሮ ጠቢ፣ ወሬ አቀባይ፣ ሰላይ የሚሉት ነገሮች ብዙ የሚታየው ለሀገር ለህዝብ ለወገን እንደሚሰራ ሳይሆን በሀገርና በወገን ላይ እንደሚሰራ ተደርጎ ማሰር፣ የመደብደብ፣ የመግደል፣ የማሰቃየት ነገሩ ነው ጎልቶ ወጥቶ የሚታየው እና ያም ይመስለኝ ህብረተሰቡ ከደረሰበት የእድገት ደረጃ እና ካለው ግንዛቤ አኳያ የሚመነጭ ይመስለኛል። ያ የለም ብሎ መካድ ሳይሆን ይህ የደህንነት መስሪያ ቤት ከዚሁ ጋራ በሌላ ገጽታው ላይ የሰራቸው ነገሮች አሉ ወይ ብሎ የሚለውን ነገር መመልከት ተገቢ ይሆናል።
እሺ።
ብዙ ጊዜ ደህንነት እንደ ፕሮፌሽን ሲታይ ደህንነት እና ፓብሊክ ሲቲ አብረው አይሄዱም። አጥፊና ተፊ ናቸው። ብዙ ጊዜ ስራህን አትገልጸውም፣ አታወጣውም፣ ፓብሊክሊ ይዘኸው አትቀርብም። ምክንያቱም ተልእኮ እሱ አይደለም እንጂ ምሳሌዎችን መውሰድ ይቻላል። ለምሳሌ ደህንነቱ በነበረው የጥናት የምርምር የስራ ውጤት የኢትዮጵያ ችግር ከጊዜ ወደ ጊዜ እየባሰ የነበሩን ችግሮቹን የመፍታት እድሎች እየጠበቡ እየተገፋን ዳሩ መሀል የሆነ በሚወጣበት ሰዓት ላይ ይሄ ነገር ሊያዋጣ አይችልም። ስታተስኮ በዚህ መልኩ የሚያመጣልን ነገር የለም። ልንጨብጠው የምንችለው ነገር ስለሌለ ችግሮቻችንን በሰላማዊ መንገድ መፍታት መጨረስ በግድ አለብን። ኢትዮጵያ ውስጥ የሚታዩ የማንነት ጥያቄዎች የፖለቲካ ጥያቄዎች ናቸው። ይህንን መፍታት ያለብን በሰላማዊ ድርድር በጠረጴዛ ዙሪያ ነው ብሎ ይህንን በሚገባ አስቀምጦ እንደዚህ አይነቱን መድረክ ለመፍጠር ከተለያዩ የኢትዮጵያ ተቃዋሚ ኃይሎች ጋራ ግንኙነት አድርጓል። ይሄ ሁሉ የነበረው ዓላማ በብሔራዊ እርቅ ዙሪያ የኢትዮጵያን አንድነት በጠበቀ መልኩ ችግሮችን በጊዜው መፍታቱ አስፈላጊም ነው፣ አማራጭም የሌለው ሁኔታ ነው በሚል ደርሶ ይህንን ለማሳካት ይደክም ይጥር የነበረ ነው። ሁለት፣ የኢትዮጵያ ችግር የውስጥ ችግር እየባሰ እየከፋ የመጣው በውጪ ያሉ የኢትዮጵያን አንድነት የኢትዮጵያን ሰላም የማይፈልጉ የውጪ ኃይሎች ስላሉ እንዲህ አይነቱን ነገር ለመቋቋም በእኛም በኩል አስፈላጊ ነው እርምጃ መውሰድ ያሻል ተብሎ የክሮስ ቦርደር ኦፐሬሽኖችን በማካሄድ በምስራቅም ኢትዮጵያ በኩል በምዕራብም ኢትዮጵያ በኩል ተገቢውን ሁኔታ እያካሄደ ኢትዮጵያን ለመጠበቅ ብዙ ሙከራ አድርጓል። ዛሬ በምስራቅ ኢትዮጵያ በኩል የምናየው አንጻራዊ ሰላም ኖሮ ባይሆን ኖሮ በሶማሊያ በኩል ይደረግ የነበረው ግስጋሴ እስከ አዋሽ ድረስ ለመግባት የሚያግደው አንዳችም ነገር አልነበረም እና እንደነዚህ አይነቶች ስትራቴጂክ የሆነ ይዘት ያላቸው ክሮስ ቦርደር ኦፐሬሽኖች ሁሉ በስፋት ሲካሄዱ የነበረበት ሁኔታ ነው እና ይህን የመሰሉ ሌሎችም ተግባራትን ያከናውን የነበረ መስሪያ ቤት ነው።
ግን ነጥቦን ሳይረሱ አቶ ጌታቸው፣ ከተቃዋሚዎች ጋራ ችግሮችን በሰላም ለመፍታት ጥረት ተደርጓል ያሉ መስሎኛል እና በተለይ የደህንነት መስሪያ ቤት ከኢትዮጵያ ተቃዋሚ ወገኖች ጋራ ችግሩን ለመፍታት የተደረገ ነገር አለ ነው ያሉኝ?
ትክክል ነው።
በዘመነ ደርግ ነው የምናወራውና እርቅና ውይይት እንደዚህ ጎልቶ መኖሩን ምናልባት አለማጭቻችን ያስታውሱ እንደሆነ አላውቅም።
ለህዝብ ይፋ የማይደረጉ ግንኙነቶች እንደሚኖሩ መጠበቅ ይቻላል?
ትክክል። ወደ ይፋው ከመደረሱ በፊት ብዙ በሚስጥር የተደረጉ ግንኙነቶች ነበሩ። አሁን ከሻዕቢያም ጋር ብትወስድ፣ ከጀባም ጋር ብትወስድ፣ ከወያኔም ጋር ብትወስድ፣ እንዲሁም ፋርዘር ከኢህአፓም ጋር ብትወስድ፣ ከእነዚህ ሁሉ ድርጅቶች ጋር ግንኙነት ተደርጓል። የመጨረሻው ፍላጎት የነበረው የእነዚህ ድርጅቶች የፖለቲካ ፕሮግራማቸው ምንድን ነው? እነዚህ ሰዎች የሚፈልጉት ምንድን ነው? እነዚህ ድርጅቶች የሚፈልጉት ምንድን ነው? ከየት እስከየት በምን መልኩ እነዚህ ሁሉ ወደ አንድ መድረክ ላይ መጥተው ተጣጋባ ተካሂዶ በኢትዮጵያ አንድነት ዙሪያ ችግሮችን መፍታት የሚቻልበት ሁኔታዎች አሉ የሚለው አሰስመንትንም ጭምር ይዞ ይሰራ የነበረ ነው። ይሄ እንዳልከው በብዛት በሚስጥር ሲጓዝ ሄዶ አትላንታ ላይ ካርተር ሴንተር በተደረገው ግንኙነት ከሻዕቢያ ጋራ በይፋ ግልጽ ሆኗል። ከቲፒኤልኤፍም ጋር እንደዚሁ ግንኙነት ተደርጎ ሮም ላይ ከአንድ ሁለት ፕሮጀክት ተደርጎ እንደዚሁ ግልጽ ሆኗል እና ከብዙዎቹ ጋራ ጊዜ ቀደመና ሁኔታዎች እንትን ሳይሉ ቀሩ እንጂ የተጀመረው ጉዞ ብዙ የተገፋበት ነበር።
አቶ ጌታቸው፣ ከዛሬ ሁኔታ ጋር የተያያዙ ነገሮችን እንደ ባለሙያ እንዲያዩ የምናነሳቸው ጥያቄዎች ጋር ከመድረሳችን በፊት የቀደመው ጋር አጠቃላይ የሚመስል ነገር ግን ያን ስርዓት የሚመለከት ጥያቄ ላስከተል። ተጠያቂ የሚያደርጉ ወደ ኋላ ሲመለከቱት የዜጎችን መብት ለመጫን የዋለባቸውን ሁኔታዎች መመልከት ይቻላል፣ በድፍረት ማየት ይቻላል። ዛሬ
እውነት ነው አንድ ስዕል አብሮ መመልከት ተገቢ ይሆናል። ያም ብዬ ስል እነዚህ ይደረጉ የነበሩ ነገሮችን ጀስቲፋይ ለማድረግ አይደለም። ብዙ ጊዜ ጠላቶችህ የሚሰሩት ህግን ተከትለው አይደለም፣ ደንብን ስርዓትን ተከትለው አይደለም፣ ከስርዓት ከህግ ውጭ ነው የሚሰሩት። እንደዛ አይነቱን ነገር ለመቋቋም በምትጥርበት ሰዓት ህጋዊ የሆኑ መድረኮችን፣ ህጋዊ የሆኑ አካሄዶችን ተከትለህ የምትሄድ ከሆነ ብዙም ውጤት ላይ አልደርስም እና አንዳንድ ጊዜ ከራስህም ጋር የምትታገልበት ከራስህም ጋራ ስብዕና የሚጠይቅህ ኮንፍሊክት ውስጥ የምትገባበትም ሁኔታ አለ። ነገር ግን ብዙ ጊዜ የምታደርገው ክትትል የምታደርገው ሁኔታ በስውር የምትችለውን ያህል ትገፋለህ። ምሳሌ ላንሳሌ፣ ከዚህ ቀደም በእርግጠኛ ደረጃ የጠላት የመረጃ ሰዎች ሆነው ብዙ ስራ እንደሚሰሩ ተደርሶባቸው በጥርጣሬ ውስጥ የነበሩ ሰዎች ሊያመልጡ ሲሞክሩ ጠረፍ አካባቢ ላይ ተይዘው ወደ ፍርድ ቤት የቀረቡ ሰዎች ነበሩ። በፍርድ ቤት በኩል የነበረው ይሄ ሰው ኢትዮጵያዊ ነው፣ ከሰሜን ደቡብ፣ ከምስራቅ ምዕራብ እንደ ልቡ ተንቀሳቅሶ መሄድ ይችላል ኢትዮጵያዊ ባስብት እና በዛ ክልል ይጠፋ ነው ብለህ ልትይዘው አትችልም ተብሎ የተለቀቁ ሰዎች ነበሩ። ምን ልልህ ነው፣ ኤቪደንሱን አቅርበህ በፍርድ ቤት ደረጃ ላይ ለማሳየት የሚዘረግፈውና ብሩ ያስከውን ነገር ሊያደናቅፍ ስለሚችል ኔትወርኩን በሙሉ አሳልፈላ ለመስጠት ሰውየውን መልቀቅ የምትገደድበት ሁኔታ ነው። በሌላ አስፔክቱ ግን እንደተባለው ብሔራዊ ደህንነትን ለመጠበቅ የህዝብን ሰላም ለማረጋገጥ ስትል የግለሰቦችን መብትና አንዳንድ ሁኔታ መንካት የለም ብሎ ለማለት አያስደፍርም። ዝርዝር የኦፕሬሽን አፈጣጠሙን ግን በዚህ ሙያ ዙሪያ ላይ የሚያውቁ ሰዎች ካልሆነ በስተቀረ ሁሉም የደህንነት አባል ይህንን ነገር ያውቃል ብሎ ማለት አይቻልም። አንዱ አብዩ የደህንነት ስራ የግርዶሽ አሰራር ላይ የተመሰረተ ነው።
አንዱ የሚያውቀው የተወሰነ ነው፣ ሌላው የሚያውቀው ሌላውን ነው እና ስለዚህ ሙሉ ስዕል ያለው ምናልባት የበላይ የመጨረሻውን ውሳኔ የሚሰጡት ወገኖች ናቸው ነው የሚሉን።
ትክክል። በኮምፓርትመንቴሽን ላይ ተመስርተ ስትሄድ የምታውቀው የሚሰጥህን የስራ ድርሻ ነው። ከዛ ውጪ ያለውን ሁኔታ ለማወቅ የምትጥር ከሆነ እንደውም በራስ ላይ ሌላ ችግር ነው የምታመጣው እና እያንዳንዱ ሰው የስራ ድርሻ አለው። ያንን ስላለ አት ሀይር ሌቭል ግን እነዚህን ነገሮች መፈጸም የሚችለው አካል የዲፕ ስቴት የሚባለው መዋቅር የሚመራው በናሽናል ሴኩሪቲ ካውንስል ምክር ነው፣
በብሔራዊ ደህንነት መስሪያ ቤቱ።
በብሔራዊ ደህንነት ምክር ቤት።
አቶ ጌታቸው፣ እንደው በዛው እኔም ገፋ ላረግ ነው ተጨባጭ ነገር ማነሳለሁ። አሁን እርስዎ ስለ መስሪያ ቤቶ ታላቅነት፣ በእቅድ የመስራት ጉዳይ፣ የተሟላ አሰራርና ደረጃጀት እንዳለ ይናገራሉ። ግን ደግሞ በዛው በዘመነ ደርግ የነበሩ ከፍተኛ ባለስልጣን ደህንነት እንደው የተሟላ አሰራር የለውም፣ የተቀናጀ አካሄድ የለውም፣ መረጃ አሰባሰቡም ትክክል ያልሆነ ነው የሚል እንዳልኩ በከፍተኛ ባለስልጣን እንደውም እርሶን ለቃለ መጠይቅ ቀጠሮ በማረግበት ጊዜ አንስተነዋል። ፍሳ ደስታ በጻፉት መጽሐፍ ላይ ይሄንን ይናገራሉ። እንደው የተቀናጀና መልክ ያለው አሰራር እንደሌለ በደህንነቱ ደግሞ እሳቸው እንግዲህ ሁለተኛ ሰው ናቸው ያገሪቱ ኮሎኔል ፍሳ ደስታ። እርሶ ካነሱት በኋላ መጽሐፉን እኔም ለማየት ሞክር ያለሁና ይሄን እንዴት ያውታል?
የደህንነት የመረጃና የጸጥታ ጉዳዮችን በሚመለከተው ውይይታችን ከአቶ ጌታቸው ጋር የጀመርነው ወግ አልጨረስንም፣ እንመለሳለን።